የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ። ከትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማን ስለ ልጃቸው አነጋግረናቸዋል።
ኮሚሴ ተዋጽ ምና ስጋና ቆዳ ቀርቶ የአውሮፕላኑን ብረታ ብረት በጣም ሊገደልትና ብዙ የተበታተነ ነው ምለው ነው የነገሩኝ። የጠብቀው ነገር የለም። ቅድም እንደነገርኩሽ እኔ እዚሁ ይቅር ኢትዮጵያን የሚያመጣውት አስራት ለማድረግ ኢትዮጵያ ሚኖረ በአርባቶ ጠጋበቴ ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደቀበት ቦታ ላይ አንድ ድንጋይ ሲቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህን ብቻ ሳይሆን ብዙዎች የረገፏሉ ከሱ ጋር አብራው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ሊፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝ። በብዛት
ስለ ልጃቸው በስፋት አነጋግረናቸዋል። በቀዳሚ ዘገባችን ይዘናቸውን እንመለሳለን። እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት ስለሆነው በረራ ቁጥር ኢቲ 302 ተጨማሪ ዘገባም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በመግቢያችን ላይ ቀደም ሲል እንዳስተዋወቅ ነው የዛሬው ዘገባችን ትኩረት የሚያደርገው በኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ቢሾፍቱ አካባቢ የወደቀውን 737 ማክስ 8 አደጋን ተከትሎ የተጠናቀቀ ዘገባ ይሆናል። እግዚአብሔር ሰጠ እግዚአብሔር ነሳ በሚል የፈጣሪያቸው ቃል እየተጽናኑ እንደሚገኙ የገለጹት የኢትዮጵያ አየር መንገድ ንብረት የሆነውና ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ነግረውናል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስክሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እወዳለሁ ብለዋል። ማምሻውን ሐዘን ከተቀመጡበት አዳማ የሚገኘው የአንድ ወዳጃቸው ቤት በስልክ አነጋግሬያቸው ነበር። ዶክተር ጌታቸው እግዚአብሔር ያጽናውት። ጽዮን ግርማ አባላለሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውልልዎት።
አመሰግናለሁ በጣም።
እሺ ዶክተር ጌታቸው ተሰማ ኖት ናይሮቢ ነበር የሚኖሩትና ልጆት ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል በተለያየ መንገድ። እስቲ ግን ከርሶ ካንደበቶ የት ነው የተወለደው ልጆት? የት ነው የተማረው? እስቲ የልጆትን የህይወት ታሪክ ይንገሩን።
ናይሮቢ ነው የተማረ ያድ የተወለደው። እኔ እዚያ ሐኪም ነበር፣ እዚያ ነው የተወለደው። የተማረውም እስከ ኤሌቭል ድረስ እንደምታውቀው ብሪትሽ ሲስተም ኤሌቭል የሚባል አላቸው። ሰከንደሪ ስኩል በኋላ ያው በኢትዮጵያ ስታሳይ እንደ ኮሌጅ እንደማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ ለመማር ፓይለት ለመሆን። አይ ሳውዝ አፍሪካ ተምትሄድ ኢትዮጵያ ሄደ ተማር ብዬ እዚህ ያመጣሁት እና ልጆችም አሉ፣ ግን አንድ አስራት እንኳን ላውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨረሰ እና በኋላ ያው ረዳት አድርገውት ከተወሰነ አመት በኋላ ያው ካፕቴን አደረጉት። ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልከውታል። ጥሩ ውጤት እያዘ ነው የመጣው። ቦይንግ ሄዞ ነበር።
እርስዎ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት?
ማክሲሎፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ። ሁለቱም ኳሊፊኬሽን አለኝ። እዚያ ብዙ አመት ፈርቻለሁ። ወደ ለመንግስት አንድ 25 አመት ፈርቼ ነው ሪታየር ያደረኩት። ፕራይቬትም እሰራ ነበር።
ሌሎች ልጆች አሉኝ ብለዋልና ስንት ልጆች ነው ያሉት? ያሬድ ስንተኛ ልጆት ነበረ?
ያሬድ አምስተኛ ልጅ ነው።
ከስንት ልጆች መሀል ማለት ነው?
በጠቅላላው ስድስት ናቸው።
ያሬድ ወደ ኢትዮጵያ መጥቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋልና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ?
አንድ 10 ዓመት ሆኖ አይቀርም። መጀመሪያ 2 ዓመት ተኩል ነበር ኩርሱ የጨረሰው። ከዚያ ደግሞ 5 ነው 6 ዓመት በረዳትነት ያው ረዳት ሆኖ ሰርቷል። ከዚያ በኋላ ነው ከ2010 ጀምሮ መሰለኝ ካፒቴን ያደረጉት ፕሮሞሽን የሰጡት። በመሰረቱ ልጁ ያንግ ነው፣ ገና 30 ባልሞላው 1989 ነው የተወለደ ብዙ ላይ እና አክትሬት ፕሮሞሽን ነው።
3 አይነት ቋንቋ ይችላል፣ ምክንያቱም እናቱ ኬንያዊት ናቸው። የሱዋሂሊ ቋንቋ፣ አማርኛ፣ እንግሊዝኛ ቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁ። እና እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው?
ልክ ነው። ያው ሱዋሂሊኛ እንግሊዝኛው እዚህ ሀገር ተማሪ ቤት የምትማሪው ነው ኬንያ ውስጥ። የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛና እንግሊዝኛ እንደሚማሩት ያው ደግሞ ሱዋሂሊኛና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰበ አደጋ ነው የደረሰብን።
እንዴት ነው ህይወቱ ማለፉንና አደጋውን የሰሙት እርስዎ? ነግሮት ነበረ ወደ ናይሮቢ እየሄደ እንደነበረ? ተደዋውላችሁ ነበረ? አግኝተውት ነበር ከአደጋው በፊት?
ብዙ ጊዜ የሚደውልልኝ ሲመለስ ነው። ለእናቱ ግን ጠዋት ከመነሳቱ በፊት መምጣቱን ደውሎ ነግሯታል። እናቷ ደውላ ያሬድ እስካሁን አልመጣም፣ ምንድነው ችግር አለው ያለች። እኔ ከዚያ በኋላ መከታተል ጀመርኩ በስልክም በምንም በምንም ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። ግን እዚያ ቦታ መሄድ አልተቻለም፣ አክሰስ የተላዘለም አሉኝ። እና ትልቅ አደጋ ነው። እኔ የምልሽ የኔ ልጅ ብቻ አይደለም፣ ብዙዎች ናቸው እዚያ የረገፉት። ህጻኖቶች አሉ፣ ሴቶች አሉ። የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደርጊዋለሽ፣ ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋዕት ይቀርባል። ከዚያ ውስጥ የኔም አንዱ ልጄ ነው መስዋዕት ያቀረበው። ታስታውሽ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያውያን ባሉት መሰረት የኔም ልጅ ኢትዮጵያ ሆኗል። ዜግነቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ ዓመት አገልግሏል ኤርላይንሱ። በስራም ጎበዝ ነበር ነው የሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና። ስልክም አጥናንተውናል፣ ከጠቅላይ ሚኒስቴሩ ቢሮ፣ ከፕሬዚዳንቱ ቢሮ። ይህ ሁሉ ለእኛ የመንፈስ ጥንካሬ ይሰጠናል። እና እንግዲህ ይህ ለመመስለው ታሪኩ ባጭሩ ነው።
እንግዲህ እንደጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ ልጆት?
ያሬድ ቨሪ ስፔሻል ቻይልድ እና ዩኒክ ነበር፣ በጣም ዩኒክ። ፕራይመሪ ሰከንደሪ ሆኖ በዋና አንደኛ ብዙ ጊዜ ስለሚወጣ ወደ 15 ሊሆን የዋና በየሰመስተሩ የሰበሰበው አንድ ቤት ፈቅዶ አንድ ቤት እንዲያውም ተማሪዎቹ ምን ይሉት ነበር? ሚስተር ፊሽ ይሉት ነበረ። በጣም በስዊሚንግ ጎበዝ ስለነበረ ልጁ በብዙ መልኩ ብሩህ ነበር። ትህትና የነበረው ልጅ፣ ሁሉንም አክባሪ እና ትልቁ ደን ትንሹንም ብዙዎቹ ጓደኞች ንጠሪቀሽ እንደሆነ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። በጣም ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ
እንደዚህ አይነት በማብረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም እና መቼ ነው ለመጨረሻ ጊዜ ያዩት?
ከአምስት ቀን በፊት አይቼዋለሁ። ከአምስት ቀን ግን እዚህ ስር የምላለት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የምጨርሰው ስመጣ እሱ የት ነበር የማርፈው እና እዚያ ነው የማገኘው ብዙም ጊዜ። በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት በመለስበት ጊዜ ነበር የሚደውልልኝ። ይህን የመሳሰለ በጣም ወዝ ቴኪንግ ኬር ኦፍ ሚ በብዙ መልኩ።
ትዳር መስርቶ ልጆች ወልደዋል ወይስ ብቻውን ነበር የሚኖረው?
የለም አልመሰረተም። ሊጋቡ ከአንድ ሌላ ኢትዮጵያዊት ልጅ ጋር እሷም ኤርላይንስ ውስጥ ካብት ያለች ትንብላን አድርገው ነበር። ሳይሆን ቀረ
እጮኛ ነበረው ማለት ነው።
አዎ ነበር ያንቺ ነበር
አስተዋውቆት ነበር ጮኛውን ለቤተሰብ
አዎ ትምሩ አባቷን ለማውቃለሁ ተነ ጋር ነው ለተንተና ለዚህ ወጥ ነው ያለ ነገር ተፈጠረ ይኸውልሽ አልታሰበ ነገር ነው ምን ማድረግ ይቻላል ያው በክርስቲያን ሃይማኖት እግዚአብሔር ሰጠ እግዚአብሔር ነሳ የሚለው አለ እና ይህ በዚያ ከታመነበት ምናልባት ያው ምጽአተ ክርስቶስ ሲመጣ ሆነው ነገር ይሆናል እንታይ ይሆናል አይታወቅም በእምነታችን ይሄ ነገር አለ ምጽአተ ክርስቶስ ሲመጣ ሙታን ሁሉ ይነሳሉ ይላል የእግር ለጊዜው በጣም አንደበቴ ነው የተነካው አይኖርም በጣም ነው የተመሰሰው እና ልጁ በጣም ክልጅ ነበር ተሁሉ እና እሱን ረፕረስ የሚያደርጉ ከሌላዎቹ ልጆቼ አሉ ብዬ ለማመን ያስቸግረኛል እሱ የተለየ ትውልድ ነበር የተለየ ፍጡር ነበር እንዲያ እንግዲህ እንዴ በሁኔታው እንደምታምነው በታሪካችንም በካልቸራችንም ጥሩ ነገር ረጅም ጊዜ ያገለግልን ይባላል ጥሩ የመጣ ስለሆነ ተላለሁ ምንም ኮምፕሌን የማደርገው ነገር
እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነው እና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ
ነገር የለም ምክንያቱም እንደሰማሽው አይሮፕላኑ አፍንጫውን የወደቀው መጀመሪያ መስዋዕቶች ፓይለቶቹ ናቸው ከዚያም ደግሞ በብዙ ሜትር ወደ ውስጥ ገብቷል ነው የሚባለው አለ ነው 10, 15, 30 እና ምንም ነገር የለም እዚያው አፈር ሆኖ ደቀዋል የኔ ልጅ ብቻ አይደለም ብዙዎች ህፃናቶች ሁሉ አሉ ሴቶች ልጆች አሉ ብዙ ሀገሮች እንደሰማሽው ሪፖርት ላይ ብዙ ችግር የነበረበት ክብደት ነበረው አይሮፕላኑ ቤንዚሉን አልተጠቀመም ጭነቱ አለ ሁሉ ሰው አለ በፍጥነት ነው አሉ ወደቀው ወደ 1200 ምናምን ኪሎ ሜትር የሚባል አይሮፕላን በስድስት ደቂቃ ነው ምናምን የወደቀው ይላሉ ቦታውም አሁን የወደቀበት ቦታ ትንሽ ጉድጓድ ነው ያለው እና እንደሰማሁት እንኳን ሴቷ ጽምና ስጋና ቆዳ ቀርቶ የአይሮፕላኑም ብረታ ብረት በጣም ሊገደቅና ብዙ የተበታተነ ነው ብለው ነው የነገሩኝ የጠብቀው ነገር የለም ቅድም እንደነገርኩሽ እኔ እዚሁ ይቅር ኢትዮጵያን የሚያመጣሁት አስራት ለማድረግ ኢትዮጵያን ይኖራ በ49 ነበር የተመለስኩት ስለዚህ ምንም የምጠብቀው ነገር የለም እዚያ ወደቀበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህ ብቻ ሳይሆን ብዙዎች የረገፋሉ ከሱ ጋር አብራው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ሊፈቅዱልኝ እሱ ነው ምኞቴ ሌላ ምኞቴ የለኝም በብዛት እና ልጅ አጥቼዋለሁ የምወድ የማፈቅረው የሚያከብረ ልጅ ነበር የሆነ ሆኖ የመጣውን መቀበል ነው እንዲህ ማለት አትች ሌላ ነገር ምንሽ ነገር የለኝ
እግዚአብሔር መጽናናቱን
በማሰባችሁና በማድረጋችሁ ለእኔ ማጽናኛ ነው የሆነ ሆኖ አነጋገሬም መንፈሴም ትንሽ አይምሮዬም ኮንሰንትሬሽንም ተቀንሷል ከላ ያለፈው 2 ቀን ችግር አለብኝ ማለት ያው ድንጋጤው ምንም የደም ብዛቱ ምንም ይዞኛል እና ያሁን ሆኖ እንግዲህ ያው እናንተ ኢትዮጵያኖች ናችሁ ታሪካችንን ካልቸራችን የምታውቁት ሰዎች ስለሆናችሁ አሻሽለሽ አቅርቢለት ሌላ ምንም ብልሽ ነገር የለም
በትክክል ነው ያስረዱት እግዚአብሔር ያጽናዎት በሚገባ አስረድተዋል ስለ ልጆ እግዚአብሔር ያጽናዎት በጣም አመሰግናለሁ
እግዚአብሔር ይባርክሽ
አሜን አሜን እግዚአብሔር ያጽናዎት እግዚአብሔር ያጽናዎት የካፒቴን ያሬድ ጌታቸው እናት በትውልድ ህንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ባላሉ አሁን የሚገኙት ናይሮቢ ነው ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሀዘን ተቀምጦ እንደሚገኙ ለማወቅ ችለናል። የተባበሩት መንግስታት ድርጅት በወደቀው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ላጡ ባልደረቦች ጄኔቫ በሚገኘው የድርጅቱ የአበባ ጉንጉን በማስቀመጥ የመታሰቢያ ስነ ስርዓት አካሂደዋል። በስነ ስርዓቱ ላይ ለአደጋው ሰለባዎች የመታሰቢያ አበባ ጉንጉን ያኖሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት እነሱንም ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብ እና የሰብአዊ መብት የእርዳታ ተቋማት ባልደረቦችን ጨምሮ በአደጋው ህይወታቸውን ያጡትን ሁሉ በአንድነት በታላቅ ሐዘን እናስባቸዋለን ብለዋል። በዚህ እጅግ የመረረ ሐዘን ላይ ላሉት ቤተሰቦችና ወዳጆቻቸው ሁሉ ለኢትዮጵያ ህዝብና መንግስት እጅግ ጥልቅና ልባዊ ሐዘናችንን እንገልጻለን ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ካጡት መካከል የአውሮፕላኑ የበረራ ሰራተኞችን ጨምሮ 17ቱ ኢትዮጵያውያን ሲሆኑ አራቱ ዋና ቢሮ ዩናይትድ ስቴትስ ቦልቲሞር የሆነው ካቶሊክ እርዳታ ድርጅት ካቶሊክ ሪሊፍ ሰርቪስ የተባለው የሰብአዊ እርዳታ ድርጅት የኢትዮጵያ ቢሮ ሰራተኞች ናቸው። የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ አግኝተን አነጋግረናቸው ነበር። አራቱ ባልደረቦቻቸው በእድሜም በትምህርት ብቃታቸው ገና ብዙ መስራት በሚችሉበት እድሜ ተነጠቅን፣ ቤተሰቦቻቸውንም ለመረረ ሐዘን ተጋለጡ ብለዋል። ቆንጅት ታየናት ያነጋገረቻቸው።
አመሰግናለሁ። መቼም እንደዚህ አይነት በጣም አስጠቂ የሆነ አደጋ እውነት ለመናገር አብረን ከሚሰሩት ሰዎች መካከል ይሄን ነገር መሆኑ በጣም ለእኛ አስደንጋጭ ነበረ። መጀመሪያ ወሬውን ስንሰማ ማለት ነው። እና በጣም ሁላችንም አዝነናል። እኛ ብቻ ሳንሆን ያለው ኢትዮጵያ ሕዝብ ያለምን ሕዝብ ሁሉ ያዘነበት ከፍተኛ አስጠቂ አደጋ ነው ማለት እችላለሁ።
አራት ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት?
አዎ፣ አራት ናቸው። እና ለስልጠና ወደ ናይሮቢ እኛም ሪጅናል ኦፊሳችን ይዛን ያለው በሪጅንም እና በካንትሪ ፕሮግራሙ ማለት በሲያሬስ ኢትዮጵያ ጋር የተገናኘ ትሬኒንግ ነው እንግዲህ ሊወስዱ ሄደው ይሄንን እንግዲህ አሳዛኝ የሆነ አደጋ የደረሰባቸው።
እስቲ የአራቱንም ስማቸውንና የስራ ድርሻዎቻቸውን የነበረውን ይግለጹልን።
እሺ፣ ከአራቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሳራ ቻላቸው ትባላለች። የሂሳብ ባለሙያ ነች። ሲያርስ ዘጠኝ ዓመት ያህል በተለያዩ ዲፓርትመንቶች እዛ ጀምራ አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አንዷ እሷ ነች። ሌላው ጌትነት አለማየሁ በሙያው እንደዚህ የፕሮክመንት ሰው ነው። ብዙ ከጣቢዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል። ፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆኖ ሲሰራ የነበረ ነው። አራተኛው አቶ ስንታየው አይመኩ ይባላል። እሱም ከቀዝሾች ጋር በተገናኘ ማኔጀር ሆኖ ሲሰራ የነበረ ነው። እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው 30 ውስጥ ያለ እድሜ ሲሆን፣ ሁለቱ ደግሞ መካከለኛ 40 እድሜ ውስጥ የሚገኙ ባለሙያዎች ነበሩና ከትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የነበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው። እና በጣም ነው ልባችን የተነካው። በተለይ ባላቸው ከሰው ጋር የመግባባት ችሎታቸው ከስራውም አኳያ ቀላል የሚባል አይደለም። ኤር ኦርጋናይዜሽን መስራት ማለት መደበኛ 8 ሰዓታችንን ጠብቀን የምንሰራ ሰዎችም አይደለንም። በተለያየ ጊዜ ቅዳሜ ሁሉ ገብቶ መስራት አለ፣ ከስራ ሰዓት ውጪ መስራት።
ቤተሰቦች ያሏቸው የተወሰኑቱ እንደምረዳው ባለትዳርና የልጆች አባቶች አሉባቸው። የሳራን አላወቅኩኝም።
ሳራና ሙሉ ሰው ትዳር አልመሰረቱም። ስንታየውና ጌትነት ናቸው ትዳር የመሰረቱት። ጌትነት የአንድ ልጅ አባት ነው፣ ባለትዳርና የአንድ የሴት ልጅ። ስንታየው ባለትዳርና የሶስት ልጆች አባት ነው። ሳራም ደግሞ እጮኛ ኖሯት ለማግባት ሀሳብ ላይ የነበረች ነበረች። ቅርብ ጊዜ ነው ቤት የገዛችው። I don't know. አስከሬን ይዞ ካልቀበረ ትንሽ እንግዲህ ብዙ ጊዜ በባህላችን ያው አስከሬን እንደው እርማችንን ካወጣን በኋላ ትንሽ የመረጋጋት ነገር ይኖራል። እንግዲህ ግን እስካሁን እንግዲህ ቀብር ስነ ስርዓት ይችላል ተፈጸመ ያስቸግራል በጣም ብዙ ምንም ተጠናኒ ማለትም የሚያስቸግር ሁኔታ አለ። እንግዲህነት ጋር ተመሄድ ቅሶች ነበሩ እና እነሱም ምንድነው ምንም ነገር አንበላም ነው ቤተሰቡ እናትና እህቶቹ ምንም ምግብ የሚባል ውሃም የሚባል ነገር አንበጣም ብለው እህቶቹ እንዴት እንደዚህ ታደርጋላችሁ ብለው ከአንድ ሰዓት በላይ ትምህርት እየሰጧቸው ነበር። እንዳው ከለቀተኞቹ እንደሰማሁት ምንም አንቀምስም ብለዋል ነው እንግዲህ የተባለው። ከራለ ሌሎችም ጋር እንግዲህ ተመሳሳይ ነገር ነው የሚኖረው። ይከብዳል። በቢሮም ደረጃ ለሁላችንም ከባድ ነው። ስራ አልነበረንም። ያው ቢሮዝ ብለንበር ያው ስታፍ በየቦታው መቅሶም እየደረሰን ድንጋጤ ሆኖ ስላለ ስራ አልነበረንም። ሐሙስ ያው እንዲሁም ብንገባም ምንድነው ከውጭ ድርጅቱ ሰራተኛውን ተጎድቷል፣ ሳይኮሎጂካሊ ብዙዎቹ ሊቸገሩ ይችላሉ በሚል ከታንዛኒያና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው
አማካሪ
ዛሬ ቀኑን ሙሉ ምክንያቱም በጣም የሚጠቅም አይነት ትምህርት ነው ያደረጉት።
ረዳ ሰራተኛውን
ቀላል እንዳልሆነ እነሱም አውቀዋል። ለዛ ነው ድርጅቱ ሳሌታችንም ይህንን አስቦ ካውንስሊንግ ሰፖርት ለሰራተኛዬ
የምክር አገልግሎት ያስፈልገዋል።
ጥሩ ጥሩ ነገሮች የምክር አገልግሎት በደንብ ነው የሚያስፈልገው። ምክንያቱም አሁን ለምሳሌ ያህል ፋይናንስ ሂሳብ ክፍልን ብንወስድ አብረው በግሩፕ ነው እንግዲህ ሰው የሚቀመጠው። ብር ብለን እዚህ ጋር የሚቀመጠውን ሰው ባዶ ጠረጴዛና ወንበር ማየት ራሱ እንግዲህ ምን ያህል እንደሚያስቸግረው
እውነት ነው።
አራት ሰው አንድ ሰው እንኳን ምን ያህል እንደሚቀድ እንኳን አራት ሰው።
የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ ያነጋገረቻቸውን ቆንጅት ታየን እናመሰግናለን። ተከታዩ ዘገባም ከዚሁ ከአደጋው ጋር የተያያዘ ነው። ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ህይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ሕዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ሕዝቦች ይህችው ናችሁ፣ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ።
የተወለደ ወለጋ ነጆ የሚባል ቦታ የተወለደ ከግድ ሀገር የመጣ እዛ ነው የተወለደ። እንግዲህ በ1991 ነው የተወለደው እና እንደ ፈረንጆች በ1991 ማለት ኦልሞስት ወደ 27 ዓመቱን ወደ መጨረስ መሰለኝ። አሁን
ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር?
አዎ፣ እዚህ ነበረ። በፊትም እዚህ ነበረ። እዚህ ቆይቶ ተመለሰ። አሁን ደግሞ ለተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ ለአንዳንድ ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ሊመጣ ያለበት ቀን እሁዱም ቀን አልነበረም፣ በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላደርግለት በሰባት እንዲመጣ ትኬት ኦፊስ ስሄድ፣ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ሊቀጥል ስለሚችል ለሌላ ቀን ብታደርጊለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ፣ እንደዛ ከሆነ ጊዜ ለቅዳሜ በ9 ቆረጥኩለት። በ9 በቃ ይመጣል ብለን ስንጠብቅ ተደውሎ አምብጦታል፣ ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሁድ ማለት ለ10 ማለት ነው። በ10 ይመጣል ብለን ጠዋት አነጋግሬው ነበረ። ራሴ እኔ ዛሬ ወደ ቸርች ስለሚሄድ አልጠብቅህም፣ ይጠብቅህ ሰው አለ አልኩኝ። ከልጁ ጋር የምትዋወቃሉ። በቃ አሁን ፍተሻው መጨረሻ ውስጥ እየገባው ነው አለኝ። በቃ የመጨረሻ ቃዶች ነበር ያናገረ። እንግዲህ ከዛ በኋላ ሆኖም እንግዲህ ሰርች ጨርሼ ስመጣ ስወጣ ነው የሰማሁት። ማቆም ነገር አልነበረኝ እና ትንሽ ግራ የሚያጋባ ለመቀበልም ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብዳል። ገባሽ? እንዲህ አይነት ነው ነገር። እግዚአብሔር ካላስቻለ ምንም።
በ9 ያመለጠው ለምን እንደሆነ ጠይቀሹ ነበር?
ዘገየናል። ቤት ውስጥ ዘገየ መሰለኝ ከፈደባቸው መንገድ ለፍ እስከሚደርሱ እና ሲደርስ የቦርዲንግ ታይሙ አልፏል አይቻልም ብለው እምቢ አሉት። ቢለምናቸውም እምቢ አሉት። ከዛ በቃ ለ10 አስተካከሉለት ለጠዋት። ከዛ የሚቀጥል ሌላ ፍላይትም ነበረ ምሽቱን። የሚገርመው እኔ እንዲያውም እሱን ነበረ እዛው ሲያናግሩን፣ ታዲያ ቀጥሎ የሚመጣ እኮ ሌላ አለ በእሱ ብታስተካክሉለት ምናምን ስል እስቲ እየሞከርን ነው ለማንኛውም አለች። እኛ ክስቱ ይዛለች የአባቱ እህት። በኋላ ቆይታ ደውዬ ስጠይቅ አይ በቃ ለነገ ጠዋት አድርገንለታል አለች። በመሀል እንግዲህ እንደዚህ ሆነ። ዛላ የኢትዮጵያ ህዝብ አዘን ነው መቼም እንግዲህ ብቻ አይደለም። በእውነት የሚያሳዝን ነገር ነው።
ልጃቸውን በማጣታቸው ሀዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ።
እንግዲህ እኔ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ህዝብ የሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን ያስባለሁ። በቃ እኛ ነገ ከነገ ወዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን፣ ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልክ ያለው ይመስለኛል። በዚህ ውስጥ እኔ ያኔ በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለነው የምንሄደው በእውነት። እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሆነሽ በእጅሽ ይዘሽ እስከ መጨረሻ ፈቅደሽ ከእጅሽ የምትለቂው ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ ይችን ምኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን እስከምንሄድ ድረስ በእንዲህ አይነት ኑረን ለሚቀጥለው ጀኔሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት እኔ ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው። በቃ ምን አለ ትምህርት ቢሆነንስ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን የዓለሙም ሁሉ አንድ ላይ የሆናችሁ እቺው ነች ብሎ ነው እግዚአብሔር እዚች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች ከአፈር አናልፍም በቃ በስጋ። ከዛ እንግዲህ እኔ አንዳንድ አማኝ ብናገር ከዛ ያለፈ ህይወት አለኝ። እኛ እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም፣ መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ፣ መሸጋገሪያ ነው ይሄ ወደ ሌላኛው ዓለም። ይሄ እኔም በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር እንፈልገው ሰሞኑን የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆነን ብንተው። አሁን የሚሄድ እንኳን አናውቅም እኮ አሁን ይሄ እኮ ልጄ ጠዋት አዋርቶ ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም በዚች ምድር ላይ። እኛም ከዚህ የተለየን ሰዎች አይደለንም። በዚች ደቂቃ ያናገርኩሽ ራሱ ምን እንዲመጣብኝ እንደሚችል እኔ አላቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነን ምሳሌ ትቶ ማለፍ መቻል ይህንን ከዚህ ብንማርና በእውነት ብንመለከት ብዬ ነው የማስበው።
የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት 1 ቀን 2011 ዓ.ም ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ሕይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሀዘናቸውን እየገለጹ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ታስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅቱን በቴክኒክ ደግሞ ያቀናበረልን ሞክቢል ያብሩ ነው። መልካም ምሽት። በነገው ጉዞ እንገናኝ።